የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት
በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ጀማሪም አይደለሁም። በጣም ብዙ ያገር ልብስም ይሰራለ። ግን እኔ በራሴ አላማዬ ፈትላችን እጅግ የሚያምር ነው። ለምን ፈትል ልብሱን ወደ ኋላ ተው ነው? ለምን ጣል ነው? ለምን አንኮራበትም? ለምን ቆንጆ ቆንጆ ልብስ ሰርተ ነው? ለምን አንለብሰውም? እንደ ድሮ እንደ እናቶቻችን ባህል ወገቡን ስር አድርገን ልቅቅ አድርገን በጣም ነው የሚያምረው። በሱ ሀገር ባህል ለምን በረዛለን የሚል ነው።
እድሜ የጠገበውን ሙያ ለማቆየት የጥበቡን ባለቤት የፈትሏንም ቤት የድካሟ ፍሬ ባለቤት ማድረግ ያለመ ድርጅት ነው።
ጸዱ ሀብቱ የፈትልም ቤት መስራች ዋና ስራ አስኪያጅ ናት። ስለ ፈትልና ባህል ከውጭ ሀገር የሚመጣ ርካሽ ፈትልና ጥበብ የደቀኑትን ጨምራ ስለ አዳዲሶቹ ፈተናዎች ታወጋናለች። በቀደመው የራዲዮ መጽሔት ካስተዋወቅ ነው እውቅ ሳሪና ገጣሚ እንግዳ ጋር የተጀመረ ወግም አለን።
በርካታ ዓመታት አብረውን ከዘለቁ የራዲዮ መጽሔት ቤተኞች አንዱ በቅርቡ ከዚህ ዓለም በሞት ለተለየው የሚወዱት ድምፃዊ ከብዙዎች አድናቂዎቹ ዘንድ ዛሬም እየታሰበ ነው ያለው ለሚወዱት ድምፃዊ ሙሉቀን መለሰ ካሰናዱት ማስታወሻ ጋር ብቅ ብለው ነበር።
በዕለቱ የተፈጠረ የስርጭት ችግር ሳቢያ በተለይ ለራዲዮና ለሳተላይት አድማጮች አልተሰማም ነበርና ደርዘ ያለውን ማስታወሻቸው ዛሬ እናሰማለን።
እሁድ ግንቦት 18 2016 ዓ.ም ሰላም ጤና አስጥልን እንደምን ሰነበታችሁ ውድ የራዲዮ መጽሔት ተከታታዮች።
የፕሮግራሙ አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ ነን።
እስከ ፕሮግራማችን ፍጻሜ እስከ ምሽቱ 4 ሰዓት አብረናችሁን ዘልቃለን። እናንተም አብራችሁን አምሹ።
አሁን የሰዓቱን የዓለም ዜና እናሰማችሁ። መልካም ምሽት።
እንደምን አመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። ከፍተኛ የአየር መዛባት፣ የህይወት አድን ክትባት እጥረቶችና ድርቅ አፍሪካ ውስጥ የተከሰተውን የኮሌራ ቀውስ ከምንጊዜውም በላይ የከፋ አድርጎታል። አፍሪካ ውስጥ ባለፉት 3 ዓመታት የተከሰተው ከፍተኛ የአየር መዛባት ያስከተለው ጎርፍና ድርቅ ሰዎች ከቀያቸው እንዲፈናቀሉ አድርጓቸዋል። ይህ ሁኔታ ደግሞ አህጉሪቱን የገዳይ ኮሌራ ወረርሽኝ ስጋት ውስጥ ከቷታል። በደቡብና ምስራቅ አፍሪካ እንደ አውሮፓውያን አቆጣጠር በ2021 ዓ.ም መጨረሻ ተከታታይ የኮሌራ ወረርሽኝ ከጀመረ ወዲህ ከ6000 በላይ ሰዎች ሞተዋል። ወደ 350000 የሚጠጉት ደግሞ በወረርሽኙ ተይዘዋል። በማላዊና ዛምቢያ የኮሌራ ወረርሽኝ እጅግ በከፋ ሁኔታ ተከስቷል። ዚምባብዌ ወረርሽኙ አጥቅቷታል። ሞዛምቢክ፣ ኬንያ፣ ኢትዮጵያና ሶማሊያም ክፉኛ ተጎድቷል። ሁሉም ሀገራት ጎርፍ ወይም ድርቅ አጋጥሟቸዋል። የጤና ባለሙያዎች የአየር ንብረት መዛባት እየተለመደ መምጣቱን ገልጸው የኮሌራ ወረርሽኝ በአህጉሪቱ እየተስፋፋ መምጣቱን በመጥቀስ እያስጠነቀቁ ናቸው። የዓለም የጤና ድርጅት ኮሌራ የንጽህና አጠባበቅና የንጹህ ውሃ እጦት ባለበት አካባቢ እንደሚከሰት ጠቅሶ የድህነት በሽታ ሲል ይጠራዋል። አፍሪካ በዚህ ዓመት የሟቾች ቁጥር በ8 እጥፍ ጨምሮባታል። የአየር ንብረት ለውጥና ኤልኒኞ ያስከተሉትን የከፋ ጉዳት መጋፈጧም በበለጠ አደጋ ስጋት ላይ እንድትገኝ እንዳደረጋት ባለሙያዎች ይናገራሉ። የዓለም የጤና ድርጅት በአፍ የሚሰጥ የኮሌራ ክትባት ከፍተኛ እጥረት እንዳለበት ገልጿል። ዘገባው የአሶሺየትድ ፕሬስ ነው። ሐማስ ቴላቪቭን የሮኬት ኢላማ አድርጓታል። እስካሁን የደረሰ ጉዳት አልተመዘገበም። በእስራኤል ላይ ከፍ ያለ ይህ የታጣቂዎች ጥቃት ሲሰነዘር ከጥር ወር ወዲህ የመጀመሪያው ነው። ታጣቂው የሐማስ ክንፍ ከወራት በኋላ ዛሬ እሁድ ለመጀመሪያ ጊዜ ቴል አቪቭ በሚገኘው የእስራኤል የንግድ ማዕከል ላይ ያነጣጠረ ትልቅ የሮኬት ጥቃት አስወንጭፏል። የጥቃት የእስራኤል ሐማስ ጦርነት ከተጀመረ በ8ኛው ወር የፍልስጤም ታጣቂዎች የተሰነዘረ ጥቃት ነው። ጥቃቱ በደረሰ ጊዜ የአየር ወረራ የአደጋ ድምጽ የተሰማ ሲሆን እስራኤል በዚህ ጥቃት እስካሁን ጉዳት ስለመድረሱ ምንም መረጃ የለኝም ብላለች። ከጥር ወር የመጀመሪያ ከጋዛ ወደ እስራኤል የተተኮሰው ረሽም ርቀት ጥቃት በኋላ ሮኬቶችና ሞርታር በእስራኤል ላይ በጋዛ ድንበር አካባቢ ቢተኮሱም ልክ እንደዛሬ አይነቱ ረጅም ርቀት ያለው ሮኬት ሲተኮስ ግን ከወራት በኋላ የመጀመሪያው ነው። የሐማስ ኢዜዲኒ አልቃሳም ብርጌድ ቴሌግራም ላይ ባሰፈረው ጽሑፍ ቴል አቪቭ ላይ ያነጣጠረው ጥቃት በጽዮናውያን ሰላማዊ ሰዎች ላይ ለደረሰው ጭፍጨፋ አጸፋዊ ምላሽ የሚሰጥ ትልቁ የሮኬት ጥቃት ነው ብሏል። አድማጮችን ዜና የምትከታተሉት ዋሽንግተን ዲሲ ከሚገኘው አሜሪካ ድምጽ ነው። የእርዳታ ቁሳቁስ የጫኑ መኪኖች ራፋህን ለማለፍ ከግብጽ ጋር ተስማምተው ጋዛ መግባት ጀመሩ። የእስራኤል ወታደሮች በዚህ ወር መጀመሪያ ላይ የፍልስጤም ግዛትን ከያዙ በኋላ የራፋህ መሻገሪያን ለማቋረጥ ከግብጽ ጋር በተደረገው አዲስ ስምምነት መሰረት ከደቡብ እስራኤል የእርዳታ ቁሳቁስ የጫኑ መኪኖች ወደ ጋዛ መግባት ጀምረዋል። ግብጽ ጋዛ በፍልስጤማውያን ቁጥጥር እስኪሆን ድረስ የፋራህን መሻገሪያ ለመክፈት ፈቃደኛ ሳትሆን ቆይታለች። ነገር ግን በአሜሪካና በእስራኤል ግፊት የትራፊክ ፍሰቱን ከራፋ ደቡብ ምስራቅ አቅጣጫ በሚገኘው ከራም ሻሎም ማቋረጫ በኩል ወደ ጋዛ ዋናው የካርጎ ጣቢያ ለማድረግ ተስማምታለች። እስራኤል በራፋ ላይ ካደረሰችው ጥቃት በኋላ መሻገሪያው የማይደረስበት ሆኖ ቆይቷል። እስራኤል በመቶዎች የሚቆጠሩ የጭነት መኪኖች እንዲገቡ መፍቀዷን በተስተዋውቀም የተባበሩት መንግስታት ድርጅት ኤጀንሲዎች ግን እርዳታ በዛ በኩል ማሳለፉ በጣም አደገኛ መሆኑን ገልጸው ያስጠነቀቁ ናቸው። በመጨረሻም ሩሲያ በሰሜን ዩክሬኗ ካርኪቭ ከተማ በተጨናነቀው DIY በተባለ የሃርድዌር መሸጫ ላይ ባደረሰችው ጥቃት 14 ሰዎች ሲሞቱ ብዙ ሰዎች ደግሞ መቁሰላቸውን የዩክሬን ባለስልጣናት ዛሬ እሁድ ማለዳ አስታወቁ። በዩክሬን ሁለተኛዋ ትልቋ ከተማ ከአንድ ቀን በፊት በደረሱ ሁለት ጥቃቶች የሟቾች ቁጥር እየጨመረ መምጣቱን ባለስልጣናቱ ተናግረዋል። ትላንት ከሰዓት በኋላ በከተማው በሚገኝ የመኖሪያ አካባቢ የተወረወሩ ሁለት ትልልቅ ቦምቦች በአካባቢው በሚገኝ የገበያ ቦታ ላይ ከፍተኛ አደጋ ማድረሳቸውን የካርኪቭ ገዢ አሌህ ሲኒዬ ሁቦፍ በብሔራዊ ቴሌቪዥን ጣቢያ ቀርበው ተናግረዋል። አድማጮች፣ ለዜናው የተመደበው ጊዜ በዚሁ አበቃ። ከቀሪ የራዲዮ መጽሔት ዝግጅቶቻችን ጋር አብራችሁን ቆዩ።
እሁድ ግንቦት 18 2016 ዓመተ ምህረት በድጋሚ ጤና ይስጥልን እንደምን ሰነበታችሁ ውድ የፕሮግራማችን ተከታታዮች።
ከምሽቱ የራዲዮ መጽሔት ቅንብሮች ጋር ተመልሰናል። የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታየነን።
ለምሽቱ ከተሰናዱ ልዩ ልዩ ቅንብሮች ጋርም እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን።
የቀደመው የራዲዮ መጽሔት በእለቱ በተፈጠረ የስርጭት እክል ሳቢያ ተስተጓጉሎ ነበርና
በተለይ ለራዲዮና ለሳተላይት አድማጮች ባለመስተማቱ በተከተሉት ቀናት የማስተራጨት እድል ያላገኘንላቸውን ቅንብሮች ቆየት ብለን እናሰማለን።
ወደ ለቱ ዝግጅቶች ከመምራታችን በፊት ታዲያ አሁን በራዲዮ መጽሔት ወግ መሰረት
የሳምንቷን ምርጥ ግጥም እናስቀድም።
የገዛልኝ የበረባሱ ፓስ ተጫወት ተበጥቶ ከሜዳ ቤት ከምድር የጋነው መሬት እግሬ ሲጠፍ ከንዳዱ ለማምለጥ እምቢሮዬን አቅፌ ስሮጥ አስታውሳለሁ ልጅነት አሁን አሁን በጠራራ ፀሐይ በነደደ መሬት ሰውነቱን እዚያ ዘርሮ ፊቱን አስፋልት ላይ ጥሎት ያንኮራፋል እንቅልፍ በደረቅ ለኔ እጅ ከኪስ በማይወጣበት ብርዱ አይሉ ጆሮ በቆፈን በሚደርቅበት ያበሻ ልጅ እግሩን ይዞ እግሩን አክፎ እጃቱን ባላውቅ እልሙን ባላይ ለእንቅልፍ አርፎ አፈር አፈር መስሎ ከድንጋይ ድንጋይ መስሎ ተመሳስሎ እናንተ ብርድ እንዴት ይሞቃል? እንቅልፍስ እንዴት ይወስዳል? የሙት መታሰቢያ ያውል ታጥር እንደ ተከበረ የመኖሪያ ቤት ጥጥር ላስኪ ተከልሎ እምነበረድ ላይ ሲታደር ኤልያ አብዛለች ኢትዮጵያ።
ለራዲዮ መጽሔት የግጥም መስኮት ለሰዓቱና ለራዲዮ ጠባይም ጭምር የምትስማማውን ያህል መጥነን ባሰማናችሁ የሳምንቷም ምርጥ ባደረግናት ገጣሚ እንግዳችን ቸርነት ወልደ ገብርኤል በገዛ አንደበቱ በተወጣልንና ክብሮም ብርሃኔና የሙዚቃ አጋሮቹ በግሩም የሙዚቃ ቅንብር ባደመቋት ኢትዮጵያ በተሰኘችው ግጥሙ ዝግጅታችንን ጀምረናል።
እድሜ የጠገበን ሙያ ሕያው አድርጎ ለማቆየት ትልሙ አድርጎ የያዘ ድርጅት ነው።
የፍትል እመቤት የድርጅቱ ስም መስራች ዋና ስራ አስኪያጇ እንግዳችን ናት።
ከውጭ ሀገር የሚመጣ ርካሽ ፈትልና ጥበብ የደቀነውን ፈተና ጨምራ ስለ ፈትልና ባህል ወደምታጫውተን ወግ እናምራ።
ሀብቶ እባላለሁ። የፈትል እመቤት ዋና ስራ አስኪያጅ ነኝ።
የፈትል እመቤት ስሙ ራሱ የሚማርክ ነው። የአልባሳት የተለየ መታወቂያ ይመስላል። የባህል ደርዙን መገመት የሚያስችል ነው።
ግን ምን እንደሆነ፣ ለምን እንደተቋቋመ፣ አላማው፣ የምትሰሪያቸውን ስራዎችን ብታስተዋውቂልን እና አንዳንድ ጥያቄዎችን ብናነሳሳል።
በጣም አመሰግናለሁኝ። የፈትል እመቤት እንግዲህ በፈትላችን በአገራችን ባህል ልብስ እናቶቻችን እመቤት ይሆኑ ፈታዮቹንም በሰሩት ልክ እንዲያገኙና እመቤት እንዲሆኑ ቤታቸው ተቀምጠው ኑሯቸውን በተሻለ ገቢ እንዲኖሩ በማሰብ የፈትል እመቤት የሚል ስያሜ ተሰጥቶታል። ዋናው አላማው ፈትል የባህል ልብሳችን በዘመናዊ በራሳችን ጥበብ ባልሆነ ባህል እየተበከለና እየተበረዘ ስለመጣና በገበያውን በሙሉ ሳይ በጣም እናደድ ስለነበረ ትንሽ የራሴን እስኪ አስተዋጽኦ ላድርግ ብዬ ነው። የሀገር ባህል ልብስ ጀማሪም አይደለሁም። በጣም ብዙ የሀገር ልብስ የሚሰራ አለ። ግን እኔ በራሴ አላማዬ ፈትላችን እጅግ የሚያምር ነው። ለምን ፈትል ልብሱን ለምን ወደኋላ ተውነው ጣል ነው? ለምን አንኮራበትም? ለምን ቆንጆ ቆንጆ ልብስ ሰርተን ነው? ለምን አንለብሰውም? እንደ ድሮ እንደ እናቶቻችን ባህል ወገቡን ስር አድርገን ልቅቅ አድርገን በጣም ነው የሚያምረው። በሰው ሀገር ባህል ለምን እንበረዛለን የሚል አላማ ነው ይዞ የመጣው። ደግሞም የእውነትም በጣም የሚያምር ነው ልብሱ ነው። እናቴ ድሮ የምትለብሰው ልብስ አመት ሳትለብሰው እንኳን ተቀምጦ አመቱ መጨረሻ ላይ አዲስ አመት ሁልጊዜ ሲታጠብ በጣም የሚያምር ውሃ እንኳን በቧንቧ ከፍታ ሳይሆን የዝናብ ውሃ አጠራቅማ ለዝናብ ውሃ ስታጥበው አስታውሳለሁኝ። በጣም ነጭ ይሆናል፣ የዝናብ ውሃ ነጭ ያደርጋል ትላለች። እኛ እኮ ውሃ ከነካው አንለብሰውም። ያ ነው ንዴቴን በጣም እንትን ያደረገውና እኔም ያንን ልስራው ብዬ በእውነት ሪል ሲፈተልም አይቼ ራሴ አስፈትዬ ራሴ ጋር ይፈትላል እናቶች አሉ። እኔም ስጠይቃቸው እናቶቹን እንደዚህ አድርገን ስንፈትል እኮ ገቢያችን ለዕለት አይደርስልንም፣ በቃ ቶሎ ቶሎ እንዲያድርገን እንዲህ እንዲህ ምናምን ነው የሚሰጡት እና እስኪ ችግራቸውን ጠቃ ብዬ ልይ ብዬ አብሬያቸው እየሆንኩኝ ተረድኋቸው። ምንድነው ገቢ ብዙ አያስገባላቸውም። ወደኋላ እየቀረበት ያለው በሰሩት ልክ ስለማይከፈላቸው በሰሩት ልክ ስለማያገኙ ይመስለኛል ወደኋላ እየቀረ ጭራሽ እየጠፋ የመጣው አሁን ላይ።
የሀገር ጥበብ ወደኋላ እየቀረ ነው፣ እየተረሳ ነው፣ ከውጭ በሚገቡ እየተቀየረ ነው የሚለውን ቁጭትሽንና ንዴትሽን ይዘሽ ነው ይህንን ስራ የጀመርሽው እንዳልሽን፣ ስንት ጊዜ ሆነሽ ሀሳቡን ጠንስሰሽ ከጀመርሽ?
ሀሳቡን ጠንስሼ ስጀምረው 6 ዓመት ይሆነዋል። 6 ዓመት በፊት ነው የፋሽን ሀሳብ ድሮም ውስጥ ያለ። ያን ያክል ደግሞ እኔ ፋሽን እንዲሆን አልፈልግም። የመጀመሪያ ልጄ ፋሽን ዲዛይነር ናት። የአበሻው ልብስ ግን ይህን ያህል የምትጨነቂለት ዲዛይን የምታወጭለት አይደለም። በቃ በራሱ የእናቶቹን የድሮውን ሞዴል ተከትሎ እንዲሰራ ነው የፈለግነው እና እዛ መሰረት ለመስራት ነው የፈለግኩት።
የባህል መሰረቱን እንዳይለቅ
የሚል ነው እየገለሽልን ያለሽው። በአንጻሩ
በተለየ አለባበስ ቅድም በዘመናዊ ዲዛይን የሚሰፉ እናያለን። የኢትዮጵያ መሰረት ያላቸው ጨርቆች እዛው ኢትዮጵያ ውስጥ የዲዛይን ባለሙያዎች የሚያሰሯቸውን የወንድም የሴትም አልባሳት እናያለን። ይሄ የባህል መሰረቱን እንዳይለቅ የፈለግሽው ብዙ ገቢ የማይገኝበት ነገር ግን እንዳይጠፋ የሚፈለግ ትልቅ የባህል መሰረት ያለው ነገር ይዞ መታገል ትልቅ ስራ እንደሆነ መረዳት አያዳግትም። እንደው በራሱ እንዳልሽው በሁለት እግሩ እንዲቆም ግን ትንሽ የፈጠራው ነገር ገፋ ለማድረግ የት ድረስ ነው እየሄድሻለሽው? የሴቶች አልባሳት ብቻ ነው? የወንዶች፣ የልጆች እንደዚህ የተለያየ ነገርም አለው?
የወንዶች ጭጭጀ ጠባብ የምትባለዋል ተነፋነፉን የድሮውን ነው የምንሰራው። ለህፃናትም አለ ብዙ አይነት ነው ካያችሁ ገበያ ላይ በሱሪ ኖርማል ሱሪ ማለት ሱሪ ሳሰፋው ባለቤቴ የራሱ ይቃወመኛል። ይሄማ ዘመናዊ ሆነ ማለት ነው፣ ገበያ ሄደው አይገዙትም እንዴ ይለኛል። እሱም ጥበቡ ላይ ስላለ ማለት ትተባበራለህ አይደል? አንድ ቤት ውስጥ አንድ ነገር ካለ ሁሉም ነካ ነካ ያደርገዋል። የዓላማውን ላምጣው እንጂ በጣም ጥበበኛ ነው ባለቤት የምና ያበረታታኛል። ልጄም ዲዛይን ስታደርግ እኔም ሌላ ዲዛይን እንዲወጣለት እንዲቀደድ እንዲጎተት ምናምን ዓላማው የለኝም። የድሮውን ቲፒካሉን የእውነቱን የእናቶችን ልብስ ሆኖ እንዲመጣ የወንዶቹን ሰንሰራ እየጣባቡን ከነ ልጆቻቸው ስለዚህ በሱሪ እንደዚህ በእናም አሁን ሳየው ገበያውን ሰብሮ መግባት ትንሽ ያቃተኝ ስታዘብ ሰራዋለሁ እንጂ ባልሰራው መርጣለሁኝ። ግን ገበያው ይከብዳል። ገበያው ከብዶኛል። የእውነት ሁሉም የሚፈልገው ያው የከሌ ለበሰውን የከሌ ያየውን የከሌ ያለውን ነው የሚለው እና ግድ የለም አንድ ቀን ይመጣል ይለኛል ባለቤቴ። ካላማሽ አትውጪ በቃ ፈትል እመቤት ብለናል። ፈትል እመቤት እናድርጋቸው እንሁን። ርቀት ሌላ አይነት ዲዛይን ለማድረግ እንዳልኩ እንደዚህ ይታዘዛል። እንሰራዋለን አንሰራም አይደለም። ባይሆን ግን መርጣለሁ። ሱቅ ላይ አሁን ተሰቅሎ አስተያየት ሰጡኝ እና ይወጣሉ እንጂ ግዝት የሚያደርግሽ ሰው በጣም ጥቂት ነው። በጣም
ያኛውን ቶሎ የተሰራውን ነው የሚገዙት።
ያቺ ቶሎ የምትሰራዋን ሰው የሚፈልገው ግን እኔ ያንኑ የባህላችንን ልብስ ለመጠበቅ ቢያንስ አንድ ቀን ደግሞ እንዳልኩሽ በሁለት እግሩ ሲቆም ወደ ባህል ሲመጣ ሰው ሲረዳ ይመጣል።
የሸማኔዎቹን የፈታዮቹን ህይወት ወደሚመለከተው እንለፍና ምን ያህል ሰራተኞች አሉሽ ወይስ ደግሞ ራሳቸው በየቤታቸው ሆነው ሰርተው እንዲጠቀሙ ነው የምታደርጊው? እንዴት ነው ሂደቱ?
በፈታዮቹ ደረጃ የሚገርምሽ ነገር እንዲወጥተው ሰርተው መግባት የማይችሉ ቤት ውስጥ በእድሜም ገፋ ያሉ እናቶች አሉ። ልጆች ደግሞ ህመምተኛ ልጆች አሏቸው። ወጥተው ሄደው ሰርተው ስለማይመጡ ቤት እዛ ሆነው ይሰራሉ። እነሱን ሰፖርት እያደረግኩኝ ከእነሱ ጋር የምሰራው ማለት ነው። ሸማኔው የተለየ ጥበብ እንደዚህ ስሰጩ ያው እንደሌለው አይነት ተራ ተጠብቀሽ በሰጠሹ ዲዛይን ለማሰራት የሚፈጀው ጊዜ ቁጥጥር ምናምን ያው አይፈልግም። የኛ ሰው እንደዚህ ቶሎ በቃ ስርስርት አድርጎ መውጣቱን ነው የሚፈልገው። እዛ ውስጥ ለማስገባት እንጥራለን። የእውነቱን ታሪክ ያለው የድሮውን በቃ ቀጭንም በለው ሰፊም በለው የለም አለ። በጣም የሚያማምሩ ነው የሀበሻ ልብስ ያለው። እኔ ተወዳዳሪ እንደሆን አይደለም፣ እኔ ባህልና ባህሉ ለመጠበቅ እንጂ ያን ላይ ብታየው የቻይና የህንድ ፈርጥ ፈርጥ ምናምን እንግዲህ አይተሻል። በጣም ለሰርግም አያምርም አይደለም፣ እጅግ ያምራል። ግን ባህል ነው ወይ የባህላችን ልብስ ነው ወይ ያኛው?
ይሄ ነገር እንደው በእኛ ብቻ የተወሰነም አለመሆኑ ስለ ባህልና ወግ የሚሟገቱ ወገኖች በሌሎች አካባቢዎችም ተመሳሳይ እንቅስቃሴዎችን ያደርጋሉ። አንዳንዴ መሰል ስራ ከሚሰሩ ጋር የተለያዩ ዝግጅቶች ይደረጋሉ። በአንቺ በኩል ልምድ ካለሽ በእጅ የሚሰሩ በተለይም ደግሞ የባህል መሰረትን የኖረውን ለማቆየት የሚደረግ የአካባቢ ፈጠራን እንዳይጠፋ ለማድረግ ይበልጡን ደግሞ ቅድም ምታነሻቸውን እናቶችም ይሁን ሸማሰሪዎችን ሸማኔዎቹን ያን ሙያቸው እንዳይወድቅ እነሱም ህይወታቸውን መቀጠል እንዲችሉ የሚደረገው ላይ በብሔራዊ በዓለም አቀፍ ደረጃ የሚደረጉ ዝግጅቶችም ላይ የመሳተፍ ከሌሎችም የመማር ከሌሎችም ጋር ግንኙነት የመፍጠር አድርገሽ ታዋቂ ሆኖ ወይ በተለይ ደግሞ የተፈጥሮ አጠባበቅ ዘለቄታ ያለው ወዲያው የማይጠፋ ለሚባለው እዚህ በዩናይት ስቴትስ እንኳን ሳይቀር ድጎማ፣ ማበረታቻዎች፣ የንግድ በሮች መክፈት ልማዱ አለ፣ እየዳበረ ነው እና ስለ እንደዚህ አይነት የምታውቂው በተሞክሮ የሚያደረግሽው ያየሽው ካለ እስኪ እሱም ደግሞ አጫዎችን።
እሺ፣ ምንድን ነው እኛ ጋር እኔ አዲስ አበባ እሱ አይነት ነገር ሰምቼም ተሳትፌም እውነት ለመናገር አላውቅም፣ ግን እሰማለሁኝ። ለመሳተፉ እድል አልገጠመኝም። የእውነት ደግሞ እኔ ያን እንደዛ አድርጌ እንዲህ ወጣለሁ እንዲህ አደርጋለሁ ብዬም የራሴን የምችለውን ያክል ማድረግ ነው እንጂ እንደዛ አይነት ስላንም አላደረኩም። ትንሽ ምን ታግያለሁኝ ብትለኝ ባለስልጣኖቻችን ለስብሰባም ለምንም ሲወጡ የለም የራሳችንን ልብስ ለብሰው እንዲሄዱ አየር መንገዱ ላይ የባህል ምግብ ቤቶች ላይ አሁን የባህል ምግብ ቤቶቻችን ጥሩ ነው፣ የባህል ልብስ ነው የሚያለብሷቸው እዛ ላይ ለምን እንደዚህ አይደረግም የሚል አንድ አጋጣሚ አግኝቼ ይሄንን ተናግሬያለሁ። ኢቭን አየር መንገዳችን ፕሌን ውስጥ እንኳን የሚያለብሱን ሻርፕ አለ አይደል? አሁን የውጪ ነው የኛ ሀገር አይደለም። ይሄን እንኳን ለምን እኛ አንሰራም? የኢትዮጵያ ለምን አይሆንም? እሱን ጥያቄ አቅርቤያለ ለአየር መንገዱ ስራ አስኪያጅ። እንደዚህ ነገር ፈጠራና ባህል ሚኒስትር ለእኛ ለአዲስ አበባ ለኢትዮጵያ ማለት ነው ለእነሱም የባህል ልብሳችን እንደዚህ ለምን አይሆንም የሚል ማለት እንዲሁ ድሉን ስላገኘው ጠይቄያለሁ እንጂ ያንን የጠየቃችሁኝን ነገሮች አጋጥሞኝም አያውቅም፣ ተሳትፌም አድርጌም አላውቅም።
ኢትዮጵያውያን ባሉባቸው ምሳሌ እንደዚህ እንደ ዋሽንግተን ያሉ አካባቢዎች፣ የካናዳ ቶሮንቶ የመሳሰሉ እንግዲህ ብዙ ኢትዮጵያውያን የአገር ባህል ልብስም የሚገዙ የሚለብሱ በየበዓሉ በአገር ባህል ልብስ ልጆቻቸውንም ራሳቸውንም አድምቀው ነው የሚወጡትና እንደዚህ አይነት አካባቢዎች ኢትዮጵያውያንን በሚያሰባስቡ ዝግጅቶች ላይ ተሳትፎ የማድረግ እቅድ ወይም ሀሳብ ኖሮ ያውቃል?
ከዚህ በኋላ በጣም ሰፊ እቅድ አለኝ። ተሳትፌ ግን እንደዚህ አላቀም።
ቀደም ብለን ካነሳ ነው ጋር የተያያዘ እንደዚህ አይነቶቹ ጅምሮች በተለይ ደግሞ ወደ ባህል ፉክክሩ ቀደም እንዳልሽው የጠና ነው። በቀላሉ በዘመናዊ መንገድ በርካሽ የሚሰሩ ጅምራ ላይ ስታነሺ እንደነበረው የቻይና ምርቶች አንድም ያን መሰረት ያዙ አይደሉም፣ ሁለትም ርካሽ ናቸው። ለአይን ገብ ሊሆን ይችላሉ፣ ሊያምሩ ይችላሉ፣ ባህሉን ግን የሚያጠፉ ናቸው። እና በግል ብቻ የሚወጡት አለመሆኑ ነው። አሁን ቀድም ያነሳሳሻቸውን በቱሪዝም ባህል ማቆየቱ ስራ ላይ የተሰማሩ ከስራቸው ጋር ዝምድና ያለው አየር መንገዱን ሳይቀር ኃላፊነታቸውም ጭምር ነው። እና እንደው ፈራ ተባ እየተባለ ሳይሆን በደንብ የሚገፋ ነው። ቀድም ያነሳሁልሽ ዓለም አቀፍ ሙከራዎች ደግሞ የተፈጥሮ ይዞታ እንዳይለወጥ የሚደረጉ ላይ እንግዲህ የሌሎች ሀገሮችን ልምድ ማዛመዴ ነው ይደረጋሉ። እና በዛ በኩል እንደው አልሞከርኩም እኔ በቃ ዝቹ ላይ ነው ሳይሆን ገብተሽበታል እና ጊዜሽንም ጉልበትሽንም የምታውቂም ሁሉ እየሰጠሽ ነው እና ወደ እሱ በደንብ መግፋት የለብሽም ወይ? አሁን ቆንጅት ያነሳችልሽ አይነት የኢትዮጵያውያን መድረኮች ላይ ማስተዋወቅ እንዳለብሽ አይነት ሌሎችንም የሚያግዝና መጠኑንም አቅሙንም ደረጃውንም ከፍ ሊያደርግ ወደሚችለው ለመሄድ ሙከራሽ ወደፊት የመግፋት እድሉ ምን ያህል ነው?
አመሰግናለሁኝ። አዎ በደንብ በደንብ ከዚህ በኋላም አቅሜ እንዳልከው ጊዜንም ገንዘብም ሁሉ ነገር አንድ ሰው አይደለም የምሳተፍበት በዚህ ስራ ላይ ብዙ ሰው ነው የምሳተፍበት ያለው። ደስ የሚለው ሁሉም ባህሉን ነው የሚለኝ ባለቤቴም ልጄም እኔም ስንጀምረው ባህሉን ብለን ነው የነበረው እና ልክ ነው ለወደፊቱ አንድ እኔ እንዲህ ብል አንድ ነው እና ተሰሚነትም አላገኘም። ለወደፊት ግን ባገኘሁት አጋጣሚ ባገኘሁት መድረክም ለማስተዋወቅ ይህ ወደፊት ለመምጣት እሞክራለሁኝ። ማድረጌ ደግሞ የማይቀር ነው።
ይቅናሽ
የሚያበረታታ ነው። የፈተናውን ብዙ ድካም ያለውን ያህል ይሳካና ደግሞ ራቅ ብሎ ሲሄድ ብዙ ፍሬም ማፍራት ይችላል። ሌሎች አንቺ መንገድ ልጆች ይሻሉ አቅራቢያሽ ያሉት ሰዎችም አሉና ጥሩ ደረጃ እንደሚደርስ ምናልባት ቆንጅት ሌላ ጊዜ መልሰን ስናገኛት በተለያዩ ዓለም አቀፍ መድረኮች ማቅረብ ጀመርኩ ልትለን ትችላለች። ሌሎች ስራዎችንም ሰርታ
በጣም ነው ውስጤ አሁን ራሱ እንዴት እንደተንተከተካል በጣም ልብ እንዲሰማኝ ነው ያደረጋችሁኝ። በእውነት በጣም ነው ደስ ያለኝ። በጣም እንዳስብበት ነው ያደረጋችሁኝ። ይሆናል ደግሞ መጥፎ ነገር ይያዘነባሁን።
በእርግጥ እንደሱ ይሆናል ብዬ ተስፋ አደርጋለሁ። እንደውም ቅድም ሌላዋም ልጇ እዚህ እንዳለች ስታነሳ ዘለቄታ ያላቸው የተፈጥሮን መንገድ የተከተሉ ፌርትሬድ በሚባለው ለትንንሾቹ የንግድ እንቅስቃሴዎች የፈጠራ ስራዎች በር ለመክፈት የሚሞከረውን ማየት እድል ሊኖራት ይችላል። ይህን አሁን ጨዋታችን መነሻ አድርጋ ጥናት ይፈልጋል። ብዙ በሮች ይከፈቱ ይሆናል ብዬ ተስፋ አድርጋለሁ። ቆንጅት እንዳስጀመርሽን ጸዱ ሀብቱን አመስግነሽ በቀጠሮ እንለያይ።
የፈተልመ ቤት መስራች እና ስራ አስኪያጅ ጸዱ ሀብቱ ስለ ጊዜሽ እጅጉን አድርገን እናመሰግናለን።
እናንተም እንግዳ ስላደረጋችሁኝ እኔም ለዚህ ቀጥለው ደግሞ የተሻለ እንዲህ ውጤት አግኝቷል ብዬ እኔም ሌላ ጊዜ ለመገናኘት ያብቃን። አመሰግናለሁኝ።
Yeah.
ከስነ ግጥምና ስነ ስዕል እንዲሁም የትወና ጥበብ ባለሙያው ቸርነት ወልደ ገብርኤል ጋር ጀምርነውን ዘለግ ያለውክ
በሚገባው ደርዝ እና ጠርበው ዘንድ በተለያዩ ምክንያቶች ሲሸጋገር ቆይቶ እነሆ ዛሬ ሰዓቱ ሆኗል።
ወዲሁም መቼም የሚደመጥና ዘና የሚያደርግ መሆኑ እናም የሚያባክነው ነገር ያለመኖሩ ሌላው ተጨማሪ ምክንያት ሆኖታል።
የመጀመሪያውን የቅምሻ ዝግጅት አድምጠው አስተያየታቸውን ካደረሱን የፕሮግራሙ የዘወትር ተከታታዮች ፍርጭቱ ባስተጓጎለው ፕሮግራማችን ውስጥ አካተን ነበር።
ይሁንና ቀደም ብለን እንደጠቆምነው በተለይ በራዲዮና በሳተላይት ከሚከታተሉን አድማጮቻችን ዘንድ ያለመሰማቱን ተረድተናልና ለዕለቱ ፍርጭት አስተናግተን የነበረውን እናስቀድም። በተለያዩ ጊዜያት ለራዲዮ መጽሔት በመታጋራን የግጥም ስራዎቿ ጭምር የምትታወቀው የረጅም ጊዜ ቤተኛችን ደራሲ ሰብለ ደምሴ በጫወታ ለዛ ያደረሰችንን ቅሬታ ቀዳሚ እናድርግ።
መቼ አሰማችሁንና ነው በዚህ አልተቋጨም ማለታችሁ?
ከገጣሚና ሳሊ ቸርነት ጋር ያደረጋችሁት ጫወታስ የግል ይሆን?
ድሮን ግን በዝግጅቱ ከተደመጡ ግጥሞች አንዷን ማለቷ ነው። ድሮን ግን የግጥም ቅም የምትቆርጥ ውብ ሆና አገኘኋት ስትል በጉጉት እንደምትጠባበቅ ጠቁማናለች።
የፕሮግራማችንን ተሳታፊ ሰብለ ደምሴን እናመሰግናለን።
አሁን እንግዲህ ቀደም ብለን ያስተዋወቅነው ከእውቁ ሳሊና ገጣሚ እንግዳችን ከቸርነት ወልደ ገብርኤል ጋር የተጀመረው ወግ ይሆናል የሚቀጥለው።
ድሩ እኔ ሳውቃት ልብ ነበረ ቀልብ ያበጀ ባይማኖት የታጠረ በባል ቦጊ ደረጀ ከለታት አንድ ቀን ይንታ ስናጣ ልቦን ብፈልገው እንደኔ ወጣው ታጥቶ ታፊኝ ትግስቷ ቻይ እንደመሬት ምረቷ ነገን ያኖራል አፏ እንደ ህፃን አንደበት ይጣፍጣል ይናፍቃል መቼም አትናፍቅ አትለኝ ፈልጌ ደግሞ አልናፍቅ ማነው ትዝታ የማይኖረው ያደገበትን ከይብ ይልቅ
ቸርነት ወልደ ገብርኤል ገጣሚ ሳሊና አሁን ደግሞ ተዋናይነቱን ማከለሃል ባለብዙ የጥበብ ዘርፍ ከያኒ ነህ። እንኳን ደህና መጣህ። እንኳንም በራዲዮ መጽሔት ለመነጋገር እድል አገኘን።
እንኳን ደህና ቆያችሁኝ ስለጋበዛችሁኝ እጅግ በጣም አመሰግናለሁ።
ቸርነት ምርጫ ባደረከውና በተወጣኸው ወይም ባነበብክልን ግጥም ተንደርድረናል። ግጥም ውበት ለዛና የፍቅር ይሁን የአገር ወይም ሌላ ስሜት የሚንጸባረቅበት ብሎም ጥልቅ ምናባዊ እይታ የሚፈቅድና ዘለግ ሲልም የህይወት ሚስጥር ሐሳቦች የሚገለጹበት እንደመሆኑ ይህን ሁሉ የሆነው ግጥም ለመሆኑ ላንተ ምንድነው?
ግጥሙ ለብዙ አመት አዘጋጅ ነበርና ግጥሙ ለሚሰጠኝ ደስታ ከፍተኛ ነው። ለዋሳ ማስተላለፍ ያለለ ደስ ሲለንም ሲከፋንም ስናፈቅረን ሲደብረን ልንጽፈው የዋሳማችንም እናሰፍርበት ነውና
መልካም። ቸርነት ቀደም ብዬ እንዳስተዋወቅኩት በሶስት ሙያ ዘርፎች ውስጥ ተሳትፈሃል። አንዳንዱን በተናጥል ያነሳን እንነጋገራለን። ይበልጡን በስነ ግጥም ላይ ወደሚያተኩረው ወጋችን ከመዝለቃችን አስቀድመን ከሶስቱ የሙያ ዘርፎች ባንተ ስራ ውስጥ የትኛው ይጎላል ትላለህ?
አዎ ሙቪው ብዙ አልጎላም። ቴሌቪዥን ተፈታይ ፊልሞች ላይ ስለነበረ የነበርኩት አሁንም ይወጣሉ ባይሆን አጫጭር ግን መተዳደሪያ ስል ነው። ገቢ ማድረግበት የምተዳደርበት ስዕል ነው። ግጥም ደግሞ ያው እንዳልኩ ከዚህ በፊት አዘጋጅ ነበር፣ ግጥም አዘጋጅም ነበርኩኝ እና ከብዙ ወዳጆቼ ጋር ወንድሞቼ ጋር ምሶቼ ጋር እና አዘጋጅ ነበር። ባንድ ማዕከልም ጥሩ ጊዜ ነበረኝ። 4 ዓመት የዩኒቨርሲቲ የትምህርት ጊዜ በጣም ጥሩ ፕሮግራም ነበር የሚቀርበው እና መድረኩን በደንብ ተጠቅሞ ከወጣ ገጣሚ አንዱ ነኝ። በእኔ ጊዜ ያው እናንተ ጋር ፌሮ ጸጋ ያለ በጣም ቤስት ገጣሚ ነው። 1 ዓመት አይ ቲንክ ቀድሟለሁ መሰለኝ። ከእነሱ ጋር ሆነን መድረክን እዛ ባንድ ማዕከል በደንብ በገጠሙ ጥሩ እንጋርጌዋለሁ ማለት ነው። ያ
ቅድም ያነሳሃ የግጥም መድረክ አዘጋጅነትህ ወደ ኋላ ላይ ከማንሳቸው ጥያቄዎች አንዱ ነው። ቸርነት፣ ግጥሞች ዛሬ ዛሬ በመድረክ ይዘፈናሉ ማለት ይቻላል። በርካታ ገጣሚያን ግጥሞቻቸውን በቃል ሲወጡ ማየት የተለመደ ነው። አንተም እንደዚሁ ታደርጋለህ። ዛሬ ያሰማህን ጨምሮ በርካታ ግጥሞች በተለያዩ መድረኮች በቃል ስትወጣ ነው የምትታየው። እስኪ ስለዚህ ልማድ እናውራ። ምናልባት ከጥንቱ ጋር ልናዛምደው እንችላለን። የጠፋ ጥበብ ተመልሶ የመጣ ነው ሆኖ የተሰማኝ ግጥምን በቃል መወጣት። ስለ መድረኮቹ እንዳልኩ ቆየት ብለን እናነሳለን። ስለ ልማዱ ብዙ ገጣሚያን ግጥማቸውን በቃላቸው ረጅም ግጥም፣ ታሪክ የሚተርክ ግጥም መወጣት እየተዘወተረ ነው። እስኪ አጫውተን ስለሱ። እንደኔ ከሩቅ ላለው ሚስብ የተለየ ነገር ሆኖ ይሰማል።
እኔ ጋር ያለው አባቴ ሬስ ነበሩ፣ ደሞና አገልጋይ ነበሩ እና እኛን ደግሞ ድቁን ያስተምሩን ነበር እና መልካ ማርያም፣ መልካ ኢየሱስ፣ አንቀጸ ብርሃኑ፣ ዳሴ ማርያም በቃላችን እንችል ነበር። በቃ እንደዛ ማናውቀው ግዕዝ ቋንቋ እንወጣው ነበር። ከ12 ሰዓት በኋላ ሁሌ አባቴ ቁጭ ብሎ ያስቀጽሉና፣ ስለዚህ ግጥሞች፣ የጻፉትን ግጥሞች በቃል ለመያዝ እሱ ረድቶኛል መሰለኝ። ሌላ ልለው የምችለው የለም። ቀጥታ እሱ ነው። ምክንያቱም በጣም ረጅም ኦልሞስት መጽሐፍ ነው በየቀኑ በቃላችን እንል የነበረው እዛ ስንማር ማለት ነው። ድቁን ነው። እሱ ነው ትልቅ አስተዋጽኦ ያደረገልኝ። ገጣሚዎች አንዳንዶቹ አሁን በቃላቸው ሲያቀርቡ ሳይ በጣም ደስ ይለኛል። በጣም ምክንያቱም አክቲንግ ራሱ ስሜት ውስጥ ያገኙታል። ሌላ ሰው ሲያነበው ሊያበላሸው እስኪችል ድረስ እነሱ ራሳቸው የጻፉትን በቃላቸው ሲሉት በደንብ ስሜት ውስጥ ገብተው ነው እየተጫወቱት ያሉት እና እሱ ቀላል አይደለም። በጣም አሪፍ ነገር። እኔ ራሴ ልክ እንዳንተ አስተውላለሁ። ደስ ይለኛል መድረክ ላይ ቆሞ ግጥሙን መጫወት መቻል ደስ ይላል። እንዳልከው ደግሞ የድሮ ነገር ብቅ እያለ ነው ያስብላል። ምክንያቱም እንደዚህ በአንዳንድ አጫጭር ቪዲዮዎች ላይ የምናውቃቸው የቅኔ ተማሪዎችን ቴሌሳ ፊት ቆመው ሲቀኙ ሞስት እኮ በቃላቸው ብቻ ሳይሆን እስቃቱ ጉልበት እስኪለጥፋቸው ድረስ ነው እና በዛ ደረጃ ማንበባቸው አጥንተው ተጨንቀው ለመድረክ አዘጋጅቶ መምጣታቸው እጅግ በጣም ደስ ይለኛል። አሁን ያሉት ወጣቶች እንደዚህ ያደርጋሉ። እኔም ከድሮ ጀምሮ እንደዛ አደርገን ነበራል። ወረቀቷንም አንዳንዴ ይዛት እና ግን በቃል የማውቀውን ነው። እንደው ዝም ብሎ ወረቀት ያዘ ለመባል ነው እንጂ ብዙ ጊዜ በቃል ማንበብ እወዳለሁ። ስፔሻሊ ከሙዚቃ ጋር ሲሆን ፖኤቲክ ጃዝ የሚባለው ነገር የራሱ ደግሞ ማስፈንጠሪያ አይደለ ከኋል ያለው ሙዚቃ፣ እሱ ደግሞ እጅግ በጣም ደስ ይላል። ያው ደጋፊ እንዳለው ተቃዋሚም እንዳለው አንዳንዴ ግጥም ለምን በሙዚቃ ትሰራላችሁ ዘፋኝ መሰላችሁ የሚላለ፣ አንዳንዱ ደግሞ በሙዚቃ ሲሆን ደስ ይላል የሚላለ። ይህ ደግሞ ወደቱ ይወደዋለው ግበት
ምናልባት እሱ አንተ በቀጥታ የገባህባቸውን በተለይ የጀመርካቸውን መድረኮች በተመለከተ ትንሽ ገፋ አድርገን እንጫወታለን። ቸርነት፣ ግጥሞችህን እናንሳሳ። ርዕሶቹን ተጽፈው ስላላየሁ አንዳንዶቹን አመላካች ሊሆን ይችላል፣ ወይም ከግጥሙ ላይ የግጥሙ ርዕስ የመሰለኝ ሊሆን ይችላል። አንዳንዴ ርዕስም ላይኖረው ይችላል። አንተ ትክክለኛው ርዕሱም ከሆነ ነው ብለህ እያረምክ ትነግረኛለህ። አንዳንድ ግጥሞችን አነሳሳለሁ። የጨዋታ ለዛ የተላበሱ የፍቅር ግጥሞች በርካቶች ናቸው። የእህቴ ጓደኛ፣ ደህና ሁኚ ብያት፣ ፍዬ ገላ፣ ሴትዮዋ እንዴት ናት፣ ወጥታ ጠየቀችኝ፣ ነፋሱን ላኩላት፣ ግሩም ከቀናኝ፣ እንደሱ አሁንም እንዲሁ ርዕሱን ያላወቅኩት አለ፣ ነይ ኃጢአት እንስራ፣ በተለያዩ ጭብጦች ላይ ያተኮሩ ግጥሞችም እንዳለ አይቻለሁ። የፍቅር ለዛ ያላቸው ግጥሞች እንዳልኩት ታዳሚውን በጨዋታው የሚሰርቁ አይነት ግጥሞች በርካታ ናቸው። ስታቀርባቸውን በዛ ስሜት ነው። እነኚህ ግጥሞች ምናልባት የተጻፉበት ጊዜ ቦታ ቀደሙ ግጥሞች የኋለኞቹ ናቸው። አሁንም በብዛት የፍቅር ግጥሞች ትጽፋለህ። እስኪ ስለ ፍቅር ግጥሞች ትንሽ አጫውተን።
እድሜ ከፍ አለ መሰለኝ እና ወደ ሀገር የሀገር አገር ብያለሁ። ያው አንዳንዶቹ እንደውም ዩኒቨርሲቲ እያለሁ የጻፍኳቸው ናቸው። ለአሁን ሙሳ ያመጣልፋቸው አንዳንዶቹ ግን አሁን ከተከስካቸው መጣጠኝከችኝ ይቀርበ ነው እሱ እየተላየ ቀርበ ነው እያልኩ ይዳለው ይቀርበ ነው እነሱ እነሱ አሉ። ያው የፍቅር ግጥም አፍቃሪ ነኝ መሰለኝ ወንድም ስለታ
ትራፊክ
ነው እንደዛ በጣም አፍቃሪ ነኝ በዛይ እሸናፋለሁ።
እርግጥ ማፍቀር የተፈጠረ የሆነውን ያህል አቅምም ይጠይቃል።
ሁሉም ሰው አይደለምና ለፍቅር የሚሸነፍ የሚፈቅደው። የፍቅር ግጥሞችን በርከታ ገይ መጻፍን ያህል ግጥም የዜማ ለዛው እንዳለ ሆኖ ለዘፈን ተብሎ የተጻፈ ግጥም ገጥመታውቃለህ ቸርነት?
አናቀም ብዙ ሙዚቀኛ ጓደኞች ስለነበሩኝ አሁን ልክ ከሙዚቀኞቹ መካከል እኔ የመረጥኳቸው አንዳንድ ሰዎች ግጥም የማለፍሰው የማካላት ውስጥ ብያቸዋለሁ። ሀሳቦች አሉኝ ለእነሱ እና ለጓደኞቼ ነግሬያቸዋለሁ። በጣም ብዙ ናቸው እነሱም በራሳቸው ግን በጣም ደስተኞች ናቸው። ቸሪ ደስ ይለናል እንሰጣለን አንኛ እና ከእነሱ ጋር ወደፊት እሰራለሁ ብዬ አስባለሁ። አሻራ ለመጣለያ
መልካም ገጣሚውን ቸርነትን ነው እስካሁን ያወራሁት። እንግዲህ ለላው የህይወት ትልቅ ክፍል ይመስለኛል ቀደም ብለህም ተቀስ እንዳደረከው የምትተዳደርበትም ነው በሰዓሊነትህ ነው የምትተዳደረውና እስኪ ስለ ስዕልና ስነ ስዕልና ጥበቡን ጫወት የተወሰኑ የስዕል ስራዎችን የማየት ድል አግኝቻለሁ። ምን አይነት ሰዓሊ ነህ? ከምታዘወትረው ወይም ከምትከተለው የስነ ስዕል ዘይቤ የጥበቡ ዘይቤ አንጻር የሚነገር ካለ የስዕል ጥበብ መንገድ ወይም የስዕል ህይወትስ የትና እንዴት ጀመረ? እንደው በመጠኑ ብታጫውታል።
የስዕል ህይወቴ የጀመረው ከቤቴ ነው። ቤቴ ታላቅ ወንድሜ ሰዓሊ ነው። እሸት ወለገብርኤል ይባላል። ሰዓሊ ነው። በጣም ጎበዝ ሰዓሊ ነበር። አልገፋበትም። ወደ ኮሜርሻል ነገሩ ገባ። ማስታወቂያ ድርጅት ምናምን ከፈተ ነው ወደዛ ተሳብ። በጣም የሚገርም ሰዓሊ ነበር እና የእሱን ድሮይንጎች ተምሮ ያው አጥንቶ ሲመጣ ድሮይንጎች ቤት የሚያጠናውን እሱን ኮፒ ያጠና ነበር የሰራውን ስራ ሰዎች ያስመሰሉ እንደዛ አረግ ነበረ። እንደገና ደግሞ ልጅም እያለሁ የትምህርት ደብተር ላይ መምህሮችን የምለይበት መንገድ በድሮይንግ ነበር። መምህሮችን ስልና እንደዛ አረግ ነበረ። እሱን እሱን አስታውሳለሁ። ትልቁ መስመር ግን ያስያዘኝ የወንድሞቼን ስራዎች ማጥናት ከጀመርኩበት ስራ ጀምሮ በስነ ስርዓት ቁጭ ብዬ ድሮይንግ ብዬ ኮፒ ማጥናት ጀመር። ከዚያ በኋላም መድኃኒዓለም ትምህርት ቤት ውስጥ ለብዙ ሰዓሊዎች አሁን የኢንተርቪው ራሱ ሲሰሙ መድኃኒዓለም ትምህርት ቤት ስል አብዛኛው አርት ስኩል ገብቶ የወጣው የዛ ትምህርት ቤት ተማሪዎች ስለሆኑ አባባ ተስፋ የሚባሉ መምህር ነበሩ። እዛ ያስተምሩ እዛ ገባው አራት አመት ምና እዛ ሳልቆይ አልቀረም። ስል ሳጠና ድሮይንግ ሳጠና ማለት ነው። ከዛ በኋላ አዲስ አበባ ዩኒቨርሲቲ ገባው። መጀመሪያ የማታ ገባው። አንድ አመት የማታ ተማርኩ። ቀጠልኩና ወደ ቀን ገባው። አራት አመት አርት ስኩል ተማርኩ ማለት ነው። ከዛ በኋላ የህይወቴ ስቱዲዮ አርቲስት እንደሚኖረው እንደጣ ነው ማለት ነው።
የስዕልና ግጥም ነገር የተሳሰሩበት በአንተ ስራ እንግዲህ ጎልተው ሁለቱንም በኩል እየመራህ ያለበት ሁኔታ ነው እና የትኛው ቀደምን ትነግረናለህ? ከአንተ የቀደሙ በስነ ግጥሙና በስነ ስዕሉ በጣም ከሚታወቁት ውስጥ ምናልባት ብዙዎች የሚያውቁት ይመስለኛል ገብረ ክርስቶስ ደስታ አለ።
እንዲሁ በተመሳሳይ አገኘው አዳነ ከበደች ተክላብ የሚጠቀሱ ናቸው። ከነሱ በኋላ ይመስለኛል መዝገቡ ተሰማም እንዲሁ
ሌሎችም ይኖር ይሆናል። እኔ ማውቃቸውን ብቻ ነው ያነሳሁት። ቀራጺው በቀለ መኮንንም ያን ያህል ደራሲና ገጣሚነቱን አጣምረው ያዙ የሚኖሩትን ያህል ተዋናይነቱን የጨመረ ግን አላቅም። ምናልባት አንተ ብቻ እንዳትሆን ሰዓሊነትና ገጣሚነት ዳንዴ ግጥሙ ስዕል ይመስላል። ግጥም ይናገራል የራሱ ቋንቋ አለው። ሰዓሊው ግን በተለየ ቀለም እንድናያቸው የማድረግ የተለየ አቅም የታደለም ይመስላል። እስኪ ንገረን ስለ ራስ መንገድ።
ግጥም እንደ ደረጃ ተማሪ ያለው በደንብ አሁን አላውቀውም። ግጥሙ ነው ግጥም ጽፌያለሁ። የአምስት ክፍል ግምጃለሁ። ሃይስኩል ደግሞ በደንብ ሞክር ነበር። የስለ ሀገር ምናምን አልነበረ የደርግ ተማሪ ነኝና ሞክር ያለው ዘጠኛ ክፍል ስገባ ደርግ የወረደውና ከዛ ያኛው ስሜት ነበረ። የሀገር ሀገር የሚለው ስሜት ነበረ እና ስለ ሀገር ጽፍ ነበረ። አፍሶንቲያ ክፍል አካባቢ ያለው መሰለኛ ቲንግ ፍቅር ይዞ በቃ ብዙ ጻፍ እውነታ የጎረምሳ የለም።
ፍቅር ደግሞ ጥሩ ገጣሚ ከሆንክ ግጥሞችን ይበልጡ ያደርጋቸዋል።
ብዙ ገጣሚዎች እኮ መቼ ነው በደንብ ይጻፍ ሲባል ፍቅር ይዞ ይላል። በጣም በቃ ብዙ ጻፍኩኝ። አጠገቤ ባይዘው ወይ ለመሰግነው የምፈልገው መስፍን አፍተማርያም ደራሲው ጎረቤቴ ነበር። እና እድለኛ ነኝ ግጥሞችን አነበቀት ነበር እና እችን እንደዚህ አርጋ እንዲያርገው በደንብ አሁን ስለ ቀጥ ምናምን ያስተማረ እንደሱ
ነው ስናፍ ተማሪ ነው ያርለኝ ነበር ግን ከአውቃ ከሆነ ስናፍ የሃያሲ ጽሁፎች ምናልባትም ከጥቂቶቹ ባለ አንዱ ነው ብቻኛ ነበር ለሁለት ነበሩ አንደኛው ቀድሞ አረፈ ከዛ በኋላ እሱ ነበር እና ለብዙ አመት እኮ 12 አመት ምናምን ሳያስተምር ቀረ ለክተር ዩኒቨርሲቲ ውስጥ እንደዛ አስተምሮ እና እድለኛ ነኝ በሱ ታይስ ነበር እና በአልማ ከግን ስገባ ሌላ ጉዳይ ነበር በጣም በጣም የሚገርም ድንቀት ልጆች ነበር
አድማጮች ከቸርነት ወልደ ገብርኤል ጋር የጀመርነው ወግ ይቀጥላል።
በዚሁ ቀደም ብለን በመግቢያችን የጠቀስናቸው ሌላው የሬዲዮ መጽሔት የብዙ ጊዜ ደንበኛ ወዳደረሱን የተሳትፎ መልእክት እንወሰዳችሁ።
ቀድሞ ለብዙ አመታት የፈረንሳይ ነዋሪ ነበሩና የፈረንሳይ ቤተኛችን ይያል ነበር እናስተዋውቃችሁ። ዛሬ ደግሞ ታጎራባቻችን ካናዳ ዘልቀዋልና የካናዳው ለነል ነው።
አስራደው ይባላሉ።
በብዙዎች አድናቂዎቹ ዘንድ ዛሬም እየታወሰ ያለውን ሙሉቀን መለሰንና ስራዎቹን የተመለከቱበት ነው።
የሙሉቀንን ዜና ረፍትና በጊዜው ያቀረብነውን የመታሰቢያ ዝግጅት ተንተርሰው የጻፉልን ነው።
ሰላም አሉላና ቆንጅት እንደምን ከረማችሁ ሲሉ በሰላምታ የተንደረደሩት አስራደው
እሁድ ሚያዝያ 6 ቀን 2016 ዓ.ም ምህረት በተላለፈው የራዲዮ መጽሔት ዝግጅታቸው ድምጻዊ ሙሉቀን መለሰን የዘከራችሁበትን ዝግጅት አዳምጠን ከልብ እናመሰግናለን።
ሙሉቀን መለሰ ከጥላሁን ገሰሰ፣ አለማየሁ ሸቴ፣ ብዙነሽ በቀለ፣ ይሩት በቀለና ከሌሎች ድምጻውያን ጋር በመሆን የኢትዮጵያን ሙዚቃ ከፍ ያለ ደረጃ ላይ ካደረሱ የጥበብ ሰዎች መሃል አንዱ ነበር።
ከልጅነት የሽሩሩ ዘመን እስከ ጎልማሳና ያዋቂነት ዘመናችን ድረስ በሙሉቀን መለሰ ዜማዎች ተሞናምናል ሲሉ ይቀጥላሉ አስራደው።
የሙሉቀን መለሰ ዜማዎች አገርኛ አጀጠባብና ኩታቸውን ተላብሰው በጠጉራቸው ላይ ቅቤና አደስ ነስነሰው በጣንና በሎሚ ሽታ እየታጠኑ ወዘና ለዛቸው እንዳማረ አገር አገርኛ እያሸተቱ የጆሮ ብራናን በማባበል ልብ እየተረሰሩ አካልም በአካል ያፍነሰንሳሉ።
ባህላዊ ዜማዎቹ እስክስታ በማስመጣት ዘመናዊ ዘፈኖቹ ዳንኪራ በማስረገጥ ትከሻ ወገብና መቀመጫን ይፈትናሉ።
ዜማዎቹ የልጃገረዶችን ጉጭጉጭ ያሉ ጥቶች፣ የወንዶችን ልብ የሚማርኩበት እንቡጥ ከንፈሮች እንዳበባ የሚፈኩበት የወተት አረፋ የመሰሉ ጥርሶች በፈገግታ የሚፈለከኩበት
ዳሌ በኩራት የሚጀነንበት ጀግና አካኪ ዘራፍ እያለ የሚፎክርበትና የሚሸልልበት መድረኮችን ይፈጥራሉ ሲሉ የፍቅር ዜማዎቹን ኃይል ውበት ያወሳሉ አስራደው።
ጥቂት ዜማዎቹ ደግሞ ይሉናል አስራደው አያይዘው ባሰፈሩ ጽሑፍ፣ ጥቂት ዜማዎቹ ደግሞ በሰው ልጅ አእምሮ ውስጥ ጥያቄዎችን ያጭራሉ።
እናቴ ስትወልደኝ መቻም አከረችኝ፣ ፍቅር ኃጢአት ነው ወይ ምን ነው ከረፈደ የሚሉት
እንደ ሰሚው ጆሮ ብራና ስስነት የልብ የቧህነትና የአካል ደንዳናነት ይለያይ እንጂ ሰውን ከሚራመድበት አውራ ጎዳና አውጥተው ወደ ኮረኮንች መንገድ ወስደው ያንገጫግጫሉ።
እልፍ ብሎም የሙሉቀን መለሰን የውልደትና የእድገት ጠጠሮች እየለቀምን ረዘም ያለ መንገድ አብረነው እንድንጓዝ ይጋብዙናል። እናም ሙሉቀን ፍቅር ነው።
ሙሉቀን ባህል ነው። ሙሉቀን ዳዊት ነው። ደግመን ደጋግመን ብንሰማው አይሰለቸንም። አክባሪያችሁ የጥንቱ የፈረንሳይ ራዲዮ መጽሔት ቤተኛ አስራደው ከካናዳ ሲሉ መልእክታቸውን ቋጥረዋል።
አስራደው ለሙሉቀን መለሰ መታሰቢያ የሚሆኑ ስንኞችም ቋጥረዋል።
እንደወጣ ቀረ ትሰኛለች።
እንደወጣ ቀረ ዘለቅ ያለ ዜማ የስንኝ ቋጣሪ፣ አቀንቃኝ የፍቅር ዘፋኝ አንጎርጓሪ፣ የመውደድ አዳራሽ የጥበብ እልፍኙ፣ የውበት አድናቂ የፍቅር ዘፋኙ፣ ፈረሱን ቼ ብሎ ሄደ ገሰገሰ፣ ቆርጦ ላይ መለስ ሙሉቀን መለሰ።
የፍቅርን ሀሁ በሳራስ ቆጥሮ፣ መውደድ አቡጊዳ በዜማ አስተምሮ፣ በሰምና ወርቆ ወንጌል አስነብቦን በዳዊት ትዝታ ደጋግሞ አስደገመን። ሀገሬ ጦቢያ እንዴት ታደለሻል? ሙልቀን መለሰን አመጥሽ ወልደሻል። የአካል ረመጥ የልብ ትኩሳት ቁርጥማት ያጥንት ህመም የራስ ምታት የአንጀት ቁስል ፈዋሽ አዳኝ የስብራት ወጌሻን ወድምስ ይጠግናል አጥንት እንጉርጉሮ ሐኪም ዘፈንህ መድኃኒት
የኛ ልብ አዋቂ የኛ አንጎርጓሪ የፍቅር ቃል ኪዳን የመውደድ ነጋሪ ድምፁ ዳንግላ ነው የሚጋልብ ፈረስ ፍቅር ላንገላታው ፈጥኖ ቶሎ የሚያደርስ በፍቅር አክንፎ በመወደድ ያደርሳል በአካል አጎሳቅሎ ሰው በነፍስ ይከሳል።
አገር እንደሌለው ወንዝና ተራራ ወገን እንደሌለው የደራ ይኮራ ወንድም እንደሌለው አይዞ ባይ መጥካጪ እህት እንደሌለው አለሁ ባይ አንጓጪ እንዴት እንዲህ ሆኖ እንደወጣ ይቀር ሙሉቀን መለሰ ያገር ልጅ ሽክርክር።
ድምጡ የሚጣራ አካሉ ቢርቅ ሙሉቀን መለሰ አላማ ሰንደቅ ስመጥርነሽ ጎጃም ልጆችሽ ገናና ማጠንሽ ያፈራን ድምጣዊና ጀግና
አትርገም ልብህን ሙሉቀን ጨክነ አፋቀርከን እኮ እኛን መቻጣላ ሙሉቀን መለሰ የእኛን ጎራጓሪ የፍቅር ሰባኪ መውደድ አስተማሪ መሞቱንስ ይሙት ሁሉም ሰው ይሞታል የጥበብ ሰው ሲሞት በማን ይተኩታል። ሚያዝያ 16 2016 ዓመተ ምህረት በቅርቡ ከዚህ ዓለም በሞት ለተለየን ተወዳጁ የጥበብ ሰው ሙሉቀን መለሰ መታሰቢያ የተቋጨ
ለቤተሰቦቹ ለዘመዶቹና ለቅርብ ጓደኞቹ መጽናናትን እመኛለሁ።
እግረ መንገዴንም አገራችን ኢትዮጵያን በጥላሁን ገሰሰ በአለማየሁ እሸቴ በሙሉቀን መለሰ በብዝነሽ በቀለ በሄሮት በቀለና በሌሎች ልጆችሽ እነማንን ተካሽ ብዬ እጠይቃለሁ ብለዋል።
አስራዳውን ከልጅነት እስከ ዕውቀት የዘለቀውን ለሙሉቀን ውብ ዜማዎች ያላቸውን ፍቅርና ትውስታቸውን ያካፈሉበትን ጽሑፋቸውን ጨምሮ ስለተሳትፏቸው እጅጉን እናመሰግናለን።
በወዳጅነታችን እንዝለቅ። ወዲሁም ከአውሮፓ ወደ ሰሜን አሜሪካዋ ካናዳ ተሻግረው ቅርብ ብለዋልና አይጥፉ እንላለን። አድማጮች አሁን የአዲስ አበባ መስኮት ሊከፈት ነው።
አድማጮቼ ልክኔ መስኮት ሲከፈት ጾመድጓው ሲገለጽ ዝግጅቴ ሊደመጥ ሰዓቴ ደረሰ ማለት አይደል? ታስታውሱ እንደሆነ የዛሬ 15 ቀን ያሬድ ማህሌታይ ደስ ብሎናል ስራ ሲታይ ብዬ ነበር። ዛሬ ደግሞ ተራው የዘመናዊቷ ድምጻዊት የጅጋየው ጂጂ ሆኖ ያሬድ ማህሌታይ ካህኔ የነፍሴ አገልጋይ ብትለውስ? ዜማም እኮ የነፍስ ምግብ ነው አይደል? ጂጂ
ጌታቸው የተገናኘ ነው። እንግዲህ አንድ የማይደፈር ነገር ደፍረህ የማይቻል ይመስል የነበረውን እንዲቻል አድርገህ ጾመ ድጓውን ግዕዙን ወደ አማርኛ ተረጎምከው። አንደኛ ምን አነሳሳህ? አጠቃቀሙስ እንዴት ይሆናል ብለህ አስበህ ነው? በኋላ ላይ ታስረዳዋለህ። እና ምን አነሳሳ እንደው ያሬድን ጾመ ድጓ ለመተርጎም ድፍረቱን እንዴት አገኘህ? እስቲ ንገረኝ።
ድንቅ መልካም ጋሽ ንጉሴ፣ እንግዲህ የቅዱስ ያሬድ ስራዎች በሁለት አይነት ነው የሚታዩት። እንግዲህ ለአድማጮቻችንም ግልጽ እንዲሆን ማለት ነው፣ ሁለት ማለት አንደኛ ቴክስቱ ወይም ጽሑፉ አለ፣ መልእክቱ አለ። መልእክቱ የተላለፈበት ጽሑፉ ማለት ነው። ያው ይሄ መልእክት ለቤተክርስቲያን፣ ለሀገር፣ ለዓለም ራሱን የቻለ መልእክት ያስተላልፋል። እንግዲህ አንደኛው ይሄ ነው። በሁለተኛው ዘርፍ የምናየው በቅዱስ ያሬድ ስራዎች ውስጥ ዜማውን ነው የምንመለከተው። የዜማውን ጥበብ የሰው ልጅ አይምሮ ከንባብ ከስነ ጽሑፍ ባሻገር ልቡ አይምሮ ወይም ደግሞ ይሄ ስነ ልቡ ነው መንፈሳዊው ዓለም የሚመሰጥበታል። እሱ ሁለተኛው ስራው ነው ማለት ነው። እንግዲህ እኔ ይሄንን ስራ ለመስራት ያነሳሳኝ ምንድነው? ያው ልጅ ሆነን ስንማር 13 14 ዓመት እድሜያችን ላይ ነው እንግዲህ በዚህ የቅዱስ ያሬድ ዜማን ስንማር የነበረውና በዚህ ሰዓት ስንማር እንደ ሊቃውንቱ ግዙን ቋንቋውን የማወቅ እድሉ አልነበረንም። ምክንያቱም ከልጅነት ስለሆነ በተለይም ምን ተብሎ ይታመናል በዚህ በአብነት ትምህርት ስርዓት ልጆች የዜማ ትምህርትን በልጅነት እድሜያቸው እንዲይዙ ይመከራል። አይምሯቸው ሌላ ነገር ሳይለምድ ለሌላ ነገር ሳይዘጋጅ ይሄንን ዜማ እንዲማሩ እንደውም እንደው እንደ ጨዋታ በዚህ በዜማ ትምህርቱ የሚነሳል ሊቃውንቱ ከ18 ዓመት በኋላ ዜማ ልማር ብሎ የመጣ አንድ ወጣት እድሜ ልኩን ቢማር ዜማውን አይዘው። ምክንያቱም ከተባለ ድምጽን የመቀበል አይምሮ ጊዜው አልፎበታል። ከዚህ በኋላ ዜማ ትምህርት ቤት ራሱ ቢሰራበት አይገባውም የሚባል አይነት ጨዋታ አለና
ጉሮሮም አይቀበልም አይታዘዝም ብዙ ሲቸገሩና የነበረው
በጣም እንግዲህ ይሄ እንግዲህ ዘመናዊ ሳይንስ የዜማን ጥበብ የሙዚቃን ጥበብ ዛሬ ተመልሶ ከማጥናቱ በፊት አባቶቻችን ቀደም ብለው የልጅ አይምሮ ሁሉን ነገር እንደወረቀት እንደሚደርሰውበታል ማለት ነው። ሰው ህፃናት በልጅነታቸው ዜማን እንዲማሩ ይመከራል። አባቶቻችን ግን ለ1500 ዘመን ይሄንን ዜማ ትምህርት አቆይተውልናል። ይሄ በምን ጥበብ በምን ፍልስፍና በምን ብቃት እዚህ ደረሰ ብሎ ወጣቱ ትውልድ በተለይም የእድሜ ኩዮቼ ይኖራሉና ይሄን መመርመር ያስፈልጋል። እንዴት ሳይከለስ እንዴት ሳይበረዝ እኛ ዘመን ላይ ደረሰ? ከዚህ በኋላስ ምንድነው ማድረግ ያለብን ብለን ማጥናት ይገባልና ታን እንደጨረስኩኝ አንድ የትምህርት ቤታችን ኃላፊ ዲን የነበረ ሊቀ ጉባኤ ኃይለ ማርያም ንጋቱ ይባላል። ነሱን ይማረው አሁን ከሞተ ወደ 10 አመት ገደማ ይሆናል። እንደ ወንድም ሲቆጣጠረኝ ሲያየኝ ሲያቀርበኝ የነበረ ሰው ነውና ልክ ያው እንግዲህ በትምህርት ቤቱ የነበረውን ቆይታዬን ስለሚያውቅ ያለውን እንግዲህ ትጋቱንም ምኑንም ስለሚያውቅ ስለኔ መረጃ ስላለው እንደው ይሄን ነገር ዞር ብለህ ብትመለከተው እያለ ያተጋይ ነበር። የትምህርት ቤቱ ኃላፊ ነው እንግዲህ
ምኑን
የቅዱስ ያሬድን ትምህርት የዜማውን እንደው ብትተረጉመው ብትችል እድሜ ብሰጥቶ እንግዲህ ትጋቴን ስለሚያውቅ መምህራኑንም
አልተሞከረም እኮ
ብታየው ይለኝ ነበረ። የኔ የቆየው የዜማ ቤት ቁጭቴ የሱ ምክር ታክሎበት ወደኋላ ተመልሼ ከአራት አመት ተኩል በኋላ ወደ ዜማ ቤት ተመልሼ ይሄን መጽሐፍ ለመተርጎም ምክንያት የሆነኝ ቁጭቱ ነው ማለት ነው። እንግዲህ
አመሰግናለሁ ብሩክ። አድማጮቼ፣ ብሩክ መንፈሳዊ ትምህርቱን የተከታተለው አዲስ አበባ በሚገኘው በዳግማዊ ምኒልክ መታሰቢያ የመምህራንና ቀሳውስት ማሰልጠኛ ትምህርት ቤት ነው። ብሩክ ዜማ አዋቂ የቅኔ መምህር ነው። በዘመናዊ ትምህርት በማርኬቲንግ እና ማኔጅመንት የመጀመሪያ ዲግሪ አለው። የቅዱስ ያሬድን ሌሎች ስራዎችም በአሁኑ ሰዓት እየተረጎመ ነው። እንግዲህ ምኞቱ ዳግም እንዲሳካለት እየተመኘሁ የዛሬውን ዝግጅቴን እዚህ ላይ ላብቃ። ቸርን ሰንብት።
ቅዱስ ያሬድንና እንግዳውን እጅጉን እናመሰግናለን።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት
በ22 በ25 እና በ31 ሜትር ባንዶች እንዲሁም በኢትዮሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ ነን።
ለአሁኑ በዚሁ ተሰናበትን።
ሰላም፣
በደህና እደሩ።